ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ጓድማቾቻችን። ዛሬ ረቡዕ መስከረም 30 ቀን 2016 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ መስከረም 30 ቀን 1408 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ እስከ መቼ
አካዳሚያ ዜና በማስከተልም ከፍኖተ ዴሞክራሲ ትግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። ከዚያም ህግም ባህልም ይለዋወጣሉ በሚል ርዕስ የቀረበ ሌላ ጽሑፍ አስተምተን በመጨረሻም በሃማ ቱማ በቀረበ ጽሑፍ ክፍል አንድ ፕሮግራማችን ይጠናቀቃል።
በባህር ዳር በሃሜታ አካባቢ የተኩስ ልውውጦች እንደነበሩ የታወቀ ቢሆንም እንኳን ባህርዳር የሰባሰም ተረና ቤትና የተሰባይ መግቢያ እንዲሁም ወደ ወንቅሸት መገንጠያን አካባቢና ህዝብታች ዘራፊ ቡድኖች በህዝባዊ ኃይል ቁጥጥር ስር ውለዋል። በየደቂቃው በሄሊኮፕተር እንደዚህን ጸረ ህዝብ ያገዛዙ ቅጥረኞች የሚያመጣ ኃይል እንደነበረ የተገነዘብን ቢሆንም እንኳን አካባቢውን ለመቆጣጠር በማይመች አኳኋንና በዚህ አካባቢ የሚገኘውን የፋኖን ግንባር ለመቀልበስ በማይቻላቸው አቋም ላይ እንደነበሩም ታውቋል። በዚህ አካባቢ የነበሩ ጸረ ቡድኖቹ ፋኖን ለመደምሰስ ብሎም ለመዋጋት አቅም ያጡ ቢሆንም እንኳን እነዚህ ንጹሐንን ሴቶችን፣ አቅመ ደካሞችንና ነፍሰ ጡር እንዲሁም አካል ጉዳተኞችና አረጋውያንን ፊት ለፊት ያገኟቸውን በሙሉ በመረሸንና በመምታት እስካሁኑ ደቂቃ ድረስ እነዚህ ቁስለኛ ወይም ደግሞ ሕክምና ሊገቡ ምጣን የሚችሉ ንጹሐን እንኳን ለሕክምና ድል እንዳላገኙና እስካሁን በአካባቢው ሰላም እንዳልሰፈነ ብሎም የተኩስ ልውውጡ እንዳልተረጋጋ ተገንዝበናል። በደብረ ማርቆስ ፍኖተ ሰላም ደንበጫ የመደበኛ ስልክ ኔትወርክ በድጋሚ ጠፍቷል። አገዛዙ የመደበኛ ስልክ ልውውጥ ኔትወርክ በማጥፋት ንጹሐንን በመጨፍጨፍ በመረሸን በማሳደድ የሚታወቅ ሲሆን አሁን ኢትዮጵያን ለማስተዳደር ኢትዮጵያን ለመግዛት የሚያስብል ነው ወይ ወይም ደግሞ ፋይንስን ለማረጋገጥ አስሎ ነው እየተንቀሳቀሰ ያለ የሚለው ጥያቄ ውስጥ ገብቷል። ምክንያቱም የብልጽግና አገዛዝ ለኢትዮጵያ ህዝብ ፍጹም ጠላት ሲሆን ጠላት ኃይል ኢትዮጵያን ለማስተዳደር የሚበቃ ሞራልም አይምሮም እንደሌለው የሚያስገነዝቡ በርካታ ምክንያቶች አሉ። ከእነዚህም መካከል አንዱ የጽዋንን መጨፍጨፍ፣ በደበኛ ጥቅማቸውን ማሳጣት፣ በርካታ ቅጥረኞችን በማዘጋጀት የንጽዋንን በመቀማትና ይህ ንጽዋን በሰላማዊ መንገድ ወይም ደግሞ በመደበኛው መንገድ በተፈጥሮ የሚሆን በጊዜ ሂደት በሚመጣ ለውጥ የሚያገኙትን ጥቅም መንጠቅ ማሳጣት ትልቅ መደበኛ ስራው አድርጎ እየተንቀሳቀሰ ይገኛል። በአማራ ክልል በርካታ ባንዳ ቅጥረኞች እንዳሉና እነዚህ ቅጥረኞች በአማራ ስም የተንቀሳቀሱ ቢሆንም እንኳን የአማራን ህዝብ ጥቅም ለማሳጣት እንደሆነና ከአገዛዙ ቅልብተኛ ሆነው ደሞዝ ተቆርጦላቸው የሚንቀሳቀሱ እንደሆኑም ተረድተናል። ሸዋሮቢት ላይ በርካታ ተኩስ ጦርነት ተኩስ ልውውጥ እንዳለ ቢነገርም እንኳን ሰርግ የገቡ የኦነግ ሰራዊቶች እስከዚህ ደቂቃ ድረስ በአካባቢ የሚገኙ ሲሆን በአማራ ህዝብ ኃይል ፋኖ በተለይ በሰሜን ወሎ የነምሪ ወዳጀ እና የምስራቅ አማራ ፋኖ የቤተ አማራ ፋኖን አንድ ላይ በአቀናጀ መልኩ ውጊያ በማድረግ በተሸዋሮቢት እየገሰገሱ እንደሆነና አካባቢውን ነጻ ለማውጣት በዝግጅት ላይ እንዳሉም መረጃዎቹም ይጠቁማሉ። በወልዲያ፣ በራያ ቆቦ፣ በባቲ፣ በሐይቅ፣ በደሴ፣ በኮምቦልቻ እንዲሁም በሰሜኑ የሀገሪቱ ክፍል ወይም የወሎ አካባቢ የሚደረገው ትልቅ ንቅናቄ በመላው የአማራ ህዝብ በሚደነቅ መልኩ እየተንቀሳቀሱ ይገኛል። ወደ ባህር ዳር እያሰፈሰፈ የሚገኘው የአማራ ህዝብ ፋኖ ባህር ዳር ለመቆጣጠር ጥቂት ደቂቃዎች የቀሩን እንደሆነ ህዝብ ሊያውቅልን ይገባል። የትኛውም የአማራ ከጎናችን ይሰለፍ ሲል የጭስ አባይ፣ የዘንዘርና የይባብ እንዲሁም የሰባታ ቤት አካባቢ ፋኖቹ ጠቅሰዋል። የደቡብ ጎንደር ህዝብ ወደ ባህር ዳር እየተመመ ነው። የምዕራብ ጎጃምን ማዕከል ያደረገችው ባህር ዳር በሜጫ፣ በመራዊ፣ በቢኮሎ እንዲሁም በአዴት በኩል በአራቱም አቅጣጫ ፋኖቹ ወደ ባህር ዳር እየገሰገሱ ሲሆን ባህር ዳርን ሙሉ በሙሉ ለመቆጣጠር በሚያስችል ደረጃ ላይ እንዳሉም ታውቋል። መላው የአማራ ህዝብ መላው የአራቱም ክፍላተ ሀገራት ሸዋ፣ የወሎ፣ የጎንደርና የጎጃም ህዝብ ፊት ለፊት ከአገዛዙ ጋር በመጋፈጥ እነዚህ ጸረ ቡድኖችን በማስወገድ ወደ አዲስ አበባ በመገስገስ የከሰር ህዝቦቹ ይችን ንጽሕት ቅድስት ቀደምት የአባቶቻችንን ሀገር ከእጃቸው ፈልቅቆ በማውጣት ታላቅነቷን ድጋሜ ለማሳየት ዝግጅታቸውን አጠናቅቀው በውጊያ ላይ እንደሚገኙም ለመረዳት ችለናል። እንደ አማራ ህዝብ መላው ኢትዮጵያውያን ከአማራ ህዝብ ጎን በመሰለፍ ታላቋን ኢትዮጵያ ነጻ ለማውጣት መዘጋጀት አለበት የሚለው የዕለቱ ቀዳሚ መፈክር ሆኖ ውሏል። የእነ መሪ ወዳጀ፣ የእነ ፕሮፌሰር እና የእነ ዶክተር የበርካቶቹ አደረጃጀት ትልቅ መስመር በመዘርጋት ፋኖን ግንባር በመፍጠር ወደ አዲስ አበባ የሚያደርገውን ጉዞ በአራቱ አቅጣጫ ማለትም በፍቼ ጓጽዮን፣ በሸዋ በኩል በምንጃር እንዲሁም በአዲስ አበባ በአራት ተራራ በአዳማ በቢሾፍቱ በሶስቱ መቅጣጫዎች ሙከራ እያደረገ ሲሆን በርካቶቹ ትጥቃቸውን ለፋኖ አስረክበው ሲቪሊያን ጀሬ ሆነው በአራቱን አቅጣጫ ወደ አዲስ አበባ ገብተው የሚገባቸውን ተልእኮ እየፈጸሙ እንደሚገኙና አዲስ አበባ ሙሉ በሰላም ውላ እንዳታድር ከቅጥረኞቹ ግብሯን እንዳታስገባ ማለትም በርካታው የአማራ ህዝብ አዲስ አበባ ላይ ሰርጎ በመግባት እንደተጠመደ ፈንጅ፣ እንደተቀጠረ ቦምብ ጊዜውን ጠብቆ በሚፈነዳ ልክ የተቀመጠ እንደሆነና ከጥቂት ቀናት በኋላ አዲስ አበባ ላይ እንደሚሆን ጦርነቱ የሚሰረ ቡድኖችን ለማስወገድም ትልቅ ረበረብ እንደተጠበቅ መላ አማራ ህዝብ መላ ኢትዮጵያውያን ሊያውቅልን ይገባል። ከጎናችን ይሰለፍ። የድል ቀን ቅርብ ነው፣ ሩቅ አይሆንም። ነገ ድል ማግኘታችን የማይዘነጋ ነው። ኢትዮጵያውያንን ያሳተፈ መላው የሀገሪቱን ዜጋ በእኩል የሚያይ በእኩል የሚያራምድና የሚያሳት እውነተኛው ታማኙ የኢትዮጵያ የቁርጥ ቀን ልጅ ሀገሪቱ ከጸረ ህዝቦቹ ነጻ የሚወጣበት ቀን ሩቅ ስለማይሆን ከጎናችን ተሰልፋችሁ ኢትዮጵያና ኢትዮጵያዊነትን እናውጅ፣ ነጻ እናውጣ ሲል መላው የአማራ ፋኖ የአማራ ህዝባዊ ኃይል ግንባር መልእክቱን አስተላልፈዋል። እለቱ የነበረን ሪፖርት ይህን ይመስላል። ነገ በተጠናከረ መልኩ በርካታ አቅጣጫ ሲፈጸሙ የነበሩ ጀብዶችን እና አፈጻጸማቸውን ግልጽ ጥርት ባለ መልኩ እስከምናቀርብላችሁ ድረስ ሰላም ሁኑ።
የብዙሃንና መደጋየን ምንላ እማፋናትና ሀገሄራትባ የብዙሃንና መደጋየን ምንላ mamanatna agaeratpa padwa demaiteu yekdo chimotla ሽማግሌ የተሰየፈላ ደመ መራራና ሁሉም ያለባት ቆጆሄን አትና ሀገሬን አትንኳ
የረቡ መስከረም 30 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የግፈኞች መጨረሻ አስከፊ ውድቀት ነው። ግፈኞች ኃይል ባሉት ተመክተውና እብሪተኛም ሆነው የሚነካን የሚነቀንቀን የለም በሚል እምነት በህዝብ ላይ ብዙ ግፍን ይፈጽማሉ። ንጹሃንን ይጨፈጭፋሉ ይፈጃሉ። ወያኔ የደረሰበትን ሽንፈትና ሊያገግም አለመቻሉም መሰከር ነው። የሳምሬ ነፍሰ ገዳዮችን ሊያጠናክር እየጣረ ነው። ከኮሎኔሉ ነፍሰ ገዳይ ጦርም ጋር አቀናጅቶ አማራው ላይ አሰማርቷቸዋል። ይህ ሁሉ ከንቱ ነው። በህዝብ ተቃውሞና ተጋድሎ ወያኔ አከርካሪው ደቋል። የዓለም ጭቆን ህዝቦች ጠላት የሆነው አሜሪካ በየአቅጣጫው ሽንፈት ደርሶበታል። የሚደግፋቸው አምባገነኖች ሁሉ ውድቀት እየመጣባቸው ነው። በአሜሪካ መንፈስ ኢትዮጵያን የከዳችው እስራኤልም በህዝብ ላይ የግፍ ግፍ ብትፈጽምም በአሜሪካ ጭፍን እርዳታ ብትኩራራም በሺዎች የፍልስጤምን ህዝብ በጭካኔ ብትፈጅም አዲስ የህዝብ ያመረረ ተቃውሞ ገጥሟት ይገኛል። መጪው ምዕራፍም የተለየና አዲስ ይሆናል። ችግሮችን በሰላም መፈጸም በመፍታት ፈንታ በፍጅት ድል አድርጋለው ከቶም አያዋጣም። የተባበሩት መንግስታት የሚባለው ለፍስፍስ መዋቅር ተቋም ሳይቀር የእስራኤልን ዘመቻ ማውገዙም የሚጠቀስ ነው። ከእስራኤል ተመልሶ ፋኖን ደግፎ ሲዋጋ የተሰዋውን ቤተ እስራኤል ዜጋ ስናደንቅና አርአያ ሆን ስንለው ታጥቀው ፍልስጤሞችን ጭቁኖችን የሚወጉትን ግን ከመሰል ድርጊት ተቆጠቡ። ውጊያ ካላችሁ ኢትዮጵያ ተመልሳችሁ ዘረኞችን ከህዝብ ጎን ሆናችሁ አጥቁ እንላቸዋለን። ለችግሩ ጎን ለጎን የፍልስጤምና እስራኤል መንግስቶች በሰላም ይኑሩ የሚለውን መፍትሄ ተቀብለን ማለት ነው። ዘረኛው የኦሮሞማ ፋሽስታዊ አገዛዝ የመጨረሻ ሽንፈትን እስኪቀበል ድረስ ህዝብን አማራውን መፍጀት የሚያቆም አይደለም። ወታደር ወደ ሰሜን ማጓጓዙን ቀጥሏል። የለመደባቸው በአሁኑ ጊዜ እንደ ግሪኩ እስክንድር ታላቁ ብለው እየጠሩት ያሉት ፋኖ መሪ በሉኝ ባዩ ግለሰብ ከሰሞኑ ሲናገር የፋኖ ኃይል አንድ ሊሆን እንዳልቻለ አጋልጧል። ሌሎች ዋሾች ግን እስራኤል ለፋኖ የመሳሪያ እርዳታ ሰጥታለች ብለው ሊያሳምኑ ሊደልሉን ይጥራሉ። ውሸት። እስራኤል እንደ መንግስት የኮሎኔሉ ደጋፊ ናት። ቀደም የሻቢያ አሽቃባጭ ሆኖ ኢሳያስ አፈወርቂን በቃለ መጠይቅ ሲያሻሽጥ የነበረው የግንቦት ያባል አስተላላፊ ሆኖ የኮሎኔሉን ወዳጅና አማካሪ ማፈሪያ የህዝብ ድጋፍን ሊያገኝ ይችል ዘንድ በይፋ እያይሻሻጠው ነው። ይህ ማፈሪያ ገለሰብ አማራ የሚባል ህዝብ የለም ብሎ የካደ ወራዳ ያሳመነው ጸገን መገደል እንደደገፈም የሚረሳ አይደለም። የኮሎኔሉን ክፋት ከመጀመሪያው ሊረዱ የቻሉት የሱ አይነት ክፎች ናቸው አለ እንጂ አሽቃባጩና አማካሪ ሆኘና አስከፊ ክህደት ፈጽም ያለው ሲል አልተደመጠም። ኮሎኔሉን ከዳው የሚለውም ሐሰት ነው። ኮሎኔሉ ለሰርጎ ገብተል እኮ ያሰማራው ነው የሚለውን ጥርጣሬ መሰረተ ቢስ ነው የምንል አይደለንም። ወደፋኑ አንድነት سنመለስም ታላቁ የሚሉት ሰው አጋለጥኩ ያለውን በደፈናው መሰረተ ቢስ የምንለው አይደለም። የፋኖ ሹሞች ነን ይያሉ ከየቦታው የሚጮሁት ግለሰቦች በማንኛውም ስለት የፋኖ መሪዎች ሊሆኑ የሚችሉና የሚገባቸው አይደሉም። ሰደፋሪዎች፣ ገንዘብ መንታፊዎች እርምት ያሻቸዋል በትንሹ። ኮሎኔሉ ወጣት ኦሮሞችን ሳይቀር ማግዶ ህዝብን በገፈሽቶ በስልጣን ሊቆይ ይፈልጋል። ያንጎል በሽታውም ስለበዛበት ቅን ደግ ያስባል ማለት አይቻለም። ዲስኮሩ ይበልጥ የተዛባ ይሆነም ብሶበታል። ስለዚህ ክፉን መጠበቅን የመጨረሻ መጥቶን ፈጣን ማድረጉ ይመከራል። ጊዜ መስጠቱ ጎጂ ነው። ፋኖ አንድነቱን አጠናክሮ መድናይቱ ላይ አዲስ አበባ ላይ መዝመት መገስገስ አለበት። ሌላ ማራጭ የለም። ድርድር ሰላም ውይይት የሚሉት የኢትዮጵያ ጣላቶች ብቻ ናቸው። ለኮሎኔል አገዛዝ እድሜ ቀጣዮች እና ኤፍሬም አክሎግና መሰሎቻቸው ካዲዮች አዛውንታዲዮ ስታንቱ በእስር አሁንም እየማቀቁ ናቸው። በሺዎች የሚቆጠሩ ከአዲስ አበባ ተፈሰው ድራሻቸው እንደጠፋ ነው። ፍጅት ማፈናቀል ያገዛዙ መለያ እንደሆነ አለ ቀጣይም ነው። አገዛዙ ይውደቅ ይወገድ ባዮች ብዙሃን ናቸው። አገዛዙን ማስወገድ ቀነ ቀጠሮን አይፈልግም አይጠይቅም። በተገቢው የጦርነት ስልት ተጠቅሞ የፋሽስት ኦሮሞዎችን አገዛዝ መጣል አለበት። የሽግግር መንግስት አሁኑኑ የባጀ መፈክራችን መጮህ አለበት። በድል መመስረት አለበት። ሌላ መልእክት ሊኖረን አይችልም። ወያኔና አገዛዙ ገጥመው አፋሩን አማራውን እየወጉ ናቸው። መከላከያ ጦር ተብየውን ሳምሬ ሳይቀር የፋሽስት ዘረኛ መንጋ ተደባልቆታል። ጸረ ህዝብ አሜሪካና ምዕራባውያን አሁንም ዘረኞቹን ደጋፊና ጸረ አማራ ጸረ ኢትዮጵያ ኃይሎች ናቸው። ዘረኛው የኦሮሞ ፋሽስቶች አገዛዝ ካልተሸነፈ ከእኩይ ተግባሩ የሚታቀብ አይደለም። ሁሉም የፖለቲካ እስረኞች ባስቸኳይ ይፈቱ። ኢትዮጵያ ከዘረኞች አገዛዝ ነጻ ትሆን በትግላችን አቸናፊ እንሆናለን።
Good morning, my brother. Sorry to make a change. ህግን ባህልን ይለዋወጣሉ። ህግና ባህል ሰው ሰራሾች ናቸው። ስለዚህም እንዳፈላጊነቱ በዘመን አይን ታይተው በህዝብ ጥቅም ተገምግመው ይቀየራሉ። በመሆኑም ነው የፊውዳሉ ዘመን ህግ ለካፒታሊዝምም ሆነ ለሶሻሊዝም ዘመን የማይሰራው። የዘር ጥቅም ማስከበሪያ የሆነው የወያኔ ህገ መንግስት የሚሰራው ወያኔ እስካለ ነው። ለብዙሃኑ የማይጠቅም ሆኖ ስለተገኘ ነው ይለወጥ ሲል ህዝብ የሚጠይቀው። ህዝብ የመከረበት ህግ በኢትዮጵያ ውስጥ ተፈጥሮ ባያውቅም ህዝብን አታሎ በማስጨፍጨፍ ደገፈው ሲባል ግን ዘመን ተቆጥሯል። የወያኔ የዘረጋ መንግስት በህዝብ ላይ የተደነገገ የማስተቃያ የማሰሪያ የማሳደጃና የማፈናቀያ ሰነድ መሆኑ እየታወቀ ላለፈው 27 አመት እንደማናውቀው ሁሉ አዲስ ሹም በኔ ይሁንባችሁ መለወጥ አያስፈልገውም እያለን ነው። የማይቀር ህግ የተተኪ ትውልድን በነጻነት መኖር፣ የሀገር ድንበርን ማስከበር፣ እኩልነትን መጠበቅ፣ ህጋዊ የሆኑ መብቶችን ማረጋገጥ፣ ዜጋዊ ትውፊቶችን የማስቀጠል ወዘተ ችሎታ ሲኖረው ነው። እስካሁን ባለው ተሞክሮ ኢትዮጵያ ህዝቧ በመረጠው ሳይሆን እናውቅልሃለን በሚሉ አምባገነኖች በደነገጉለት ህግ ነው እየተዳደረ ያለው። የወያኔ በመፈቃቀድ ላይ የተመሰረተ ኢትዮጵያዊነትን እገነባለሁ የሚለው ባዶ በመፈክር በተግባር ሊውል አልቻለም። ምክንያቱም እንዴት አድርጎ መሬቱን ተቀምቶ ማንነቱን የተነካበት ጎሳ ከሌላው ጋር አብሮ የመኖር ግዴታ ውስጥ ራሱን ያስገባል? ወያኔ ፈለጠንኩ ብሎ የሚፈበርከው ቃላት ሁሉ ውዥንብር ያለባቸው በመሆናቸው ምንም የጠራ እይታ መፍጠር አልቻሉም። ለምሳሌ ህዝቦች ብሔር ብሔረሰቦች ወዘተ የሚሉት ቃላት ትርጉመ ቢስ የሆኑ ናቸው። እንዲያውም ለዘመናት በአንድነትና በመተባበር በመከባበርና በዝምድና የኖረውን ህዝብ እርስ በርሱ እንዲጋጭ አደረገው እንጂ ወያኔ እንደሚያወራው ከመበታተን የሚያድን ሆኖ አልተገኘም። ይባስ ተብሎ ህዝብ ታግሎ ወጣቱ ህይወቱን ሰጥቶ ያመጣውን ትግል ባዳንና አሽከሮቻቸው ተመሳጥረው ሊያከሽፉት በመሞከራቸው ትግል ያንድ ጎራ ድር የሚመስላቸውም አልጠፉም። ትግል ብዙ ጎራዎችን የሚሻገር አሰልችና ረጅም ጉዞ ነው። በአንዴ የሚያስተነድቅ በአንዴም የሚያሳዝን ውጤት አይኖረውም። ስለዚህም ትግል እስከ እውነተኛው የህዝብ ድል ድረስ ይዘልቃል። በገዢዎች ፕሮፓጋንዳ ያመነው አምኖ እንዲነዳ፣ ያላመነውም ጥርጣሬውን እንዲያዘ ሊያፈነግጥ መጥቶ ነው። ገዢዎች ህዝብን ለማጭበርበር መጣራቸው ያለ ነውና ተጭበርባሪ እስካለ ድረስ አጭበርባሪም ይኖራል። ይሁን እንጂ ማጭበርበሩ መርበትበቱ የጭንቀታቸው መገለጫ ነው። እርስ በርስ መከዳዳት፣ መወነጃጀት የገዢዎች የጭንቅ ጊዜ የባህሪ መገለጫቸው ነው። ለአሜሪካ በተገባው ቃል መሰረት ተቋፍሎ መሳፋቅን መሰረት ያደረገው የአዲሱ ሹም የመደመር ፖሊሲ በሀብት ስርቆትም ሆነ በስልጣን መባለግ ወንጀል የሚጠየቅ የወያኔ ባለስልጣን እንደማይኖር አውቀናል። ያለ ጥፋታቸው ታስረው የነበሩትን ቅድሚያ ሰጥቶ መፍታት ያስፈለገበት ምክንያትም ትክክለኛ ወንጀለኞችን ላለመያዝ ስለሚያስችል ነው። ወያኔ ሰለጠንኩ ብሎ የሚፈረበርከው ቃላት ሁሉ ውዥንብር ፈጣሪዎች በመሆናቸው ምንም የጠራት እይታ ማስያዝ አልቻሉም። ለምሳሌ ህዝቦች ብሔር ብሔረሰብ ወዘተ ለዘመናት በአንድነትና በመተባበር በመነካከርና በዝምድና የኖረውን ህዝብ እርስ በርስ እንዲጋጭ አደረገው እንጂ ወያኔ እንደሚያወራው አልሆነም። ህዝብ ታግሎ ወጣቱ ህይወቱን ሰጥቶ ያመጣውን ድል ባዳንና አሽከሮቻቸው ተመሳጥረው ሊያከሽፉ በመሞከራቸው ትግል ያንድ ጎራ ድል የመሰላቸው ፈንጭተዋል። ትግል ብዙ ጎራዎችን የሚሻገር አሰልችና አድካሚ ረጅም ጉዞ መሆኑን የሚያውቁ ግን በአንዴ የሚያስተነድቅ በአንዴ አንገት የሚያስደፋ ውጤት እንደሌለው ይገነዘባሉ። ትግል እስከ እውነተኛው የህዝብ ድል ድረስ ይዘልቅ በተደባለቀ ስሜት ሆኖ ነው። በገዢዎች ፕሮፓጋንዳ ያመነው አምኖ ሲያድር ያላመነው ጥርጣሬውን እንደያዘ ይጓዛል። ለአሜሪካ በተገባው ቃል መሰረት አሻሹ አጉናኙ ቃሚው ጎራሹ ነካሹ አኛክዩ ዋጪው ገራፊው ገዳዩ ቆራራጩ ገፍታሪው ጣዩ ባንድ ሆኖ በመደመር ተቃቃፊ የሚታይበት ፎቶ መነሳት ነው። በመሆኑም በሀብት ስርቆትም ሆነ በስልጣን መባለግ ወንጀል የሚጠየቅ ባለስልጣን አይኖርም። የፖለቲካ ፍረኞችን በገፍ እንደተያዙ እየታወቀ በነጻ እንዲለቀቁ ሲደረግ ሌሎችን ላለማሰር ማመቻቸት መሆኑ ሊታወቅ አይችልም። በርካታ ማደናገሪያ ውሳኔዎች የወሬ ማጣፈጫ ቀመሞችና የታለሙ ጉዳዮችን ለማስፈጸም እንደ መከላከያ እንዲያገለግሉ የተሳሉ ናቸው። የኢንጂነር ስመኘው ገዳይ እንዳይታወቅ የሆነው አላማቸውን ስለሚያደናቅፍ ነው። የመስቀል አደባባዩ የህዝብ ግድያ ቅንብር ለምን ተደባበቀ? ኢሃፓ ላይ መለስ ዜናዊ የደነገገው ሽብርተኝነት አዋጅ ለምን እንዳይነሳ ሆነ? በአዲስ አበባ ኢትዮጵያዊነትን የሚሰብኩ ሰላማዊ ወጣቶች እየታፈኑና ወደ እስር እየተጣሉ ዘረኝነትን የሚሰብኩና በህዝብ ላይ አደጋ ያደረሱ ቡድኖች ለምን በነጻነት እንዲንቀሳቀሱ ሆነ? ብዙ ጥያቄዎች መልስ ያላቸው ትግሉ ይቀጥላል። ድል የኢትዮጵያ ህዝብ ነው።
ሰይጣናዊ ቅናት የተልባ ስፍርና ዘመናዊ ከንቶች በሃማ ቱማ እጅግም አልከፋኝ ደስም አላለኝ እንደ ተልባ ስፍር በድርባቡ ነኝ። ያኔ በአቀኛው ትግል ዘመን መንፈሳዊ ቅናት የሚባል ነገር ነበር። የሚያጎብጥ የሚያቃጥል ቅናት ሳይሆን ተመሳሳይ ለማድረግ ለመሆን ቀና ፍላጎትን የሚያንጸባርቅ ይህን መንፈስ መያዝ ከባድ ነበር። ለሰው የሚቀናው የሚያቃጥል አሉታዊ ቅናት በመሆኑ የዚህን ችግር የተረዱ የኡጋንዳ ባጋንዳ ብሔረሰብ ሽማግሌዎች የሰፈነውን ቅናት ለማዳከም ደግ ስራ ሲያዩ ለመልካም ስራ ተመስገን ብሎ የመናገር ብሂል አላቸው። በኢትዮጵያ ሰፍኖ የቆየው ሰይጣናዊ ቅናት ለመሆኑ ኢትዮጵያን ማንቋሸሽ ከሚቀናው ጠማማ ፕሮፌሰር ሁኔታ ራሱ ሊታይ የሚችል ነው። ሰይጣናዊ ቅናት እንደቅ ጎበጥ ያለ ነው። ደግ የሰራውን የሆነለትን ስሙ የተጠራውን ህዝብንም በተቀሉ በዘረኝነት የሚጠላ ነው። ተመክሮ ገብይቶ የሚሻሻል ወይም ሊሻሻል የሚጥር ሳይሆን ለምን እሷ ይህን ሰሩ ስማቸው ለምን ተጠራ ወዘተ በሚል ቀንቶ ሊያጠፋቸው ሊጎዳቸው ወይም ሊያንኳስሳቸው የሚጥር ነው። ወያኔ በኢትዮጵያ ይቀናል በአማራው ይቀናልና ምላሹ ጥፋት ነው። የወያኔ ልብ አስመራ ነው። ተቀማጭነቱ በአዲስ አበባ ቤተ መንግስት ቢሆንም አደያ አደየ የሚለው ለመቀሌ አድዋና አስመራና ሐማሴን ነው። መለሰ 10 መጽሐፍ ከማነብ 10 ደቂቃ ከኢሳይያስ ጋር ባጠፋ ይበልጥ ማራለሁ አውቃለሁ እንዳለ ልንረሳ አንችልም። ኤርትራን የነካ ጠላታችን ነው ሲል ሙያተኛው ዋሾ ስብሐት ነጋ የደነፋውንም የምንረሳ አይደለንም። يسيت أنا ويكنات مسفن قلت سبمهنو ببكولي بيها بلا يدون سفي ألو تاويزة بچاك الزيه يمند تلو أيضا لم تاريكات شوية قششة حزبنا أغر بطيك أو تقليل تكافر ويم مينات شو عدائك ويم يمي وقزي هونو سانتو يتاقلو يهدر الجزاي سيت أنا ويكنات نيان سوار قالو لأغر سي سوا سواس شر سيرو تال ለደረሰበት ጥቃት ሊከላከል ሲነሳ ነጭ ሽብር ጀመረ ብለው የፋሽስቶችን ክስ ያስተጋቡበታል። ላልነበረና የማይታወቀን ዘረኝነት ከመወያኔ ያጓሩና በኢሃፓ አመራር አንድም አማራ አልነበረም የነበሩትም ትግሬዎች ድርጅቱን አስጠቆት ብለው አሳፋሪ በሬ ወለደው ሸታቸውን ይጮሃሉ። ኢሃፓ ከመስረታው በፊትም ለብሔረሰብ ስብጥር ተገቢውን ትኩረት ቢሰጥም መሰረቱ ኢትዮጵያዊነትና ፖለቲካ አቋም እና እምነት እንጂ ውልደት አልነበረም። ታሪክ ይነገር ከተባለ ግን በኢሃፓ ማዕከላዊ ኮሚቴ ብቻ ሳይሆን በስራ አስፈጻሚ ኮሚቴው አማራ፣ ትግሬ፣ ኦሮሞ ወዘተ አባሎች እንደነበሩበት ታሪክ ይመሰክራል። ይሁሉ ግን በዘር ፖለቲካ የማያምን ለነበረ ድርጅት ቁም ነገር አልነበረም። ያባ አማራዎችም ኤርትራኖችም ትግሬዎችም የኦጋዴን ሶማሌዎችም ኦሮሞዎችም ወላይታዎችም አፋሮችም ወዘተ አባሎቹ ስለነበሩ እነዚህን ሁሉ በግንጠላ ሊቃኙ የተነሱ ኃይሎች በያባ ላይ ሰይጣናዊ ቅናት አሳድረው ሊያጠፉት ተነስተዋል ሞክረዋልም። ያባን የመሰረቱት አገር ወዳድና ቆራጥ የኢትዮጵያ ልጆች እንጂ የዝቅተኝነትና ሽንፈት ስሜት ያጎበጣቸው የሰውን ኡሶች እንደሚሉት በማንም ባዕድ አልነበረም። መሰረተ ሰፊ ድርጅት ሆኖ የኦጋዴን ተወላጆች አባሎቹ ስለነበሩትም ያባ ከሶማሊያ ጋር በነበረው ግንኙነት አንዱ ዋናው ችግር የኦጋዴን ሶማሌዎች ያባ አባላት መሆናቸው እንደነበር የሚታወቅ ነው። ሻቢያም ኤርትራውያን የኢሃፓ አባል ሊሆኑ አይችሉም በሚል የፈጠረው ችግር ብዙ ጊዜ የተተቸበት ጉዳይ ነው። ድርጅቱ በህዝብ ተቀባይነት እያገኘና እየተጠናከረ ሲመጣ በመደገፍ ፈንታ ሰይጣናዊ ቅጥናት አዝለፍልፏቸው ሊያጠፉት የተሰማሩትን ታሪክ ያውቃቸዋል። ኢሃፓ አንዲትም የመከላከያ ጥይት ከመተኮሱ በፊት እስራኤል ያሰለጠነው የነበልባል ጦር ወደ አዲስ አበባ መጥቶ እነጌታቸው ሽበሽና አሊ ሙሳ በግድያ ተሰማርተው በርካታ የሃፓ ባለትና ደጋፊዎች መገደላቸውን በሚመለከት በበቂ የተዘገበ ጉዳይ ነው። የድርጅቱ የመከላከል እንቅስቃሴው ደርግ ከፈጀው ከሽዎች ዜጋዎች ጋር ሲወዳደር ሊነሳም የሚገባው አይደለም። ይሃፓ ይወቀስ ከተባለ በበቂ ፋሽስቶችን ከጥቅም ውጭ አለማድረጉና የፋሽስቶቹን ቁንጮ ባለመግደሉ ነው ቢተች የሚገባው። የዘንድሮ ፐሪዮድ ደግሞ ድርጅቱን ጸረ አማራ አድርጎ ያቀርባል። ይህ ይታመናል ብለው የሚዳክሩ ቅጥረኞች ሊታዘንላቸው ግን በጥብቅ ሊወገዙም ይገባል። ጸረ አማራው ድርጅት ነው ብዙ ሺህ አማራዎችን አደራጅቶና አሰባስቦ በጎጃም ጎንደር ትጥቅ ተገልዳ አመታት ያካሄደው። ሁሉም ሰው ሊያውቅ እንደሚገባው ይሰንካላ ክስ የሚደረድሩት ለመሆኑ አማራው በዚህ በዚያ ሲፈጅ ደርግም አማራውን አልሳሳለተምና የት ነበራችሁ ቢባሉ መልስ የላቸውም። ወያኔም ቢሆን ፍጅቱንና ጸረ አማራነቱን የጀመረው ገና ለስልጣን ሳይበቃ ነውና ከመቃብር ቦታ በላይ ዝምታን ማናመጣባችሁ ብለን ልንጠይቃቸው እንገደዳለን። መንፈሳዊ ቅናት ቢኖርማ ኖሮ ከዚህ ድርጅት በበለጠ ለመታገልና የበለጠም ድል ለማግኘት መፈለግ መመኘት ባየለ ነበር። በቃላት ቦምብና በፈሪ ዘለፋ ሳይሆን በተጨባጭ ተጋድሎ ምን ሊደረግ እንደሚችል ማሳየት በቀደመ ነበር። የዘመነ ደርጉ ይቅርና የአርባ ጉጉን ፍጅት ለምንስ በዝምታ አለፉት? ይህን ህብረ ብሔራዊና ታጋይ ድርጅት ኮናኞች ግማሾቹ ከጸረ ህዝብ ደርግ ጋር ያበሩ ቀሪዎቹ ደግሞ እስከ ትላንት ከወያኔ ጋር በመቀደም ጭምር ሲጨፍሩ የነበሩ መሆናቸውን መረዳቱ አልከበደንም። ያባ ግን ጸረ ማንም በብሔርና ህዝብ ሊሆን ቢፈልግም እንኳ መሰረቱ የሚናድበት እንጂ የሚሆንለት አይደለም። መሰባሰቢያ መሰረቱ ኢትዮጵያና ኢትዮጵያዊነት ነበሩና ናቸውናም ነው። ድርጅቱ በኢትዮጵያ ላይ አልቀናም። ለኢትዮጵያ ቀናላት ዴሞክራሲ እድገት ብልጽግናን እኩልነትን ተመኘላት እንጂ በኢትዮጵያ የቀኑትና ሊያፈርሷት ሊጎዷት የተመኙት እነ ወያኔ ሻቢያና ሌሎችም ጣታቶቿ ናቸው። ለሰው ውድና ክብር ስጦታው ሀብቱም ልንልን ይችላልን ህይወቱናት ከበረም የነጣም ድሃ ሆነ ሁሉም ህይወቱን ይወዳል። ካንዴ በላይ የሚኖሩ ሰዎችን ያላየን በመሆኑ ምትከልባ ህይወቱን በቀላሉ ወይም በንዝህላልነት የሚያጠፋ አይደለም ካልታመመ በቀር። ውድ ህይወትን ለመገበር የሚያበቃ ፍቅርና እምነት ካለ ግን ህይወቱን ሊሰዋ ዝግጁ ይሆናል። ብዙ ሰው አገር ወዳድነት በተጨባጭ ይህ ነው። አገሬ አገሬ ብሎ ማቅራራትና ፈንደቋን ለብሶ መወዝወዝ ከባድ አይደለም። የአገር ፍቅር ሐቀኝነት የሚለካው በትግልና መስዋዕትነት ዝግጁነት ነው። አገርን ካፈቀርን አገርን ከጥቃት ለመጠበቅ ውድ ያልነውን ህይወት አሳልፈን ልንሰጥ ዝግጁ መሆን አለብንም ማለት ነው። ቃል ወዲህ ክብር ወዲያ ከሆነ ግን ለአገር የሚበጅ ውጤት እንደማይገኝ ተመክሮ ያስተምረናል። በፖለቲካ ተልባ ስፍር ይዞታ መርገም ነው። ታሪካችን በከንቶች የታጀበ ነው። አርበኞችና ጀግኖች አኩሪ ምዕራፎችን እንደጻፉት ሁሉ ታከለ ስንል ኃይለ ሥላሴ ጉግሳም ብለናል። አቡነ ጴጥሮስ ባለ አፋችን አቡነ ጳውሎስ ማለታችንም የሚካድ አይደለም። መዋደል እጣ ክፍሉ የሆነ ዜጋ ሲያምሰን ባሽቷል። እዚህ እዚያ የሚረግጠውና የመጣውን ባለነፍጥ ሁሉ ሲደግፍ የቆየው የኢትዮጵያን ታሪክ የከሸፈ ባይዋዛውንት ፕሮፌሰር እድሜ ሰጥቷቸው ስህተታቸውን እንዲያዩ እመኛለሁ። ሌላም ምሳሌ ናቸው። አስራት ባለ አፋችን መስፍን እንድሪያስ ስንልም ተደምጠናልና የትዝብት ሰለባ መሆናችን አያስገርምም። በያፓ የታሪክ ሂደት ባያሌው ሊያጠፉት የተነሱት ከንቶች በአብዛኛው በታሪኩ የቀኑ የትግል ሂደቱ አካል ያልነበሩ በወጣቶቹ ዋናው የአገር ቤት ትግል ያልተንቀሳቀሱና የቀኑም ናቸው። ወይም ፈርተው ደንብረውና ላልባሌዎች ሰግደውና ተገዝተው የከዱት ናቸው። ራሳቸውን ያውቃሉ። በድርጅቱ የአቋም ጽናት፣ የህዝብ ተቀባይነት፣ አደበገርባይነት፣ ህዝባዊ መሰረትና ዝናም የቀኑ ናቸው። ይህም ስንል ለጠላቶች ቀጥረኞች ስምሪት አይን ጨፍነን አይደለም። ዛሬ በጸረ ኢሃፓ ዘመቻ ያሉት ብዙዎቹ ወይ ወንጀለኞች ወይ ወያኔ ቀጥረኞች ለመሆናቸው ጭቅጭቅን ጠያቂ አይደለም። ወያኔ ራሱ ጸረ ኢሃፓነቱ የሚያቃጥል ቅናትና የዝቅተኝነት ስሜት አዘል ለመሆኑ ምስክር መጥራት የለብንም። ቢያሰቅቅም ደግሞ የድርጅቱ አባል የነበሩ ኢትዮጵያዊነትን ክደው የወየኑ ወይም የጎጥ አባወራ የሆኑ ማፈሪያዎች መኖራቸውንም መደበቅ መካድ የሚቻል አይደለም። ድርጅቱ የህብረተሰቡ ውጤት ነው፣ የጸጋውም የመርገሙም ነጸብራቅ። ማፈሪያ ኢሃፓዎች መታየታቸው መጠበቅ ያለበትም ነው። የነዚህ ዝቅጠት ግን የድርጅቱን አኩሪ ታሪክ የሚያዘቅስ ሊሆን የሚችል አይደለም። የቄሱና የሙፍቲው ጠባይ የሃይማኖቱ መመዘኛ አይደለምና ነው። ባላውቀውም የሚያስቀኝ አንድ የሬዲዮ ዜና ሐሰት አቅራቢ አለ። በደርግ ጊዜ ዝና ያገኘው በተለይ ስለ ኢራቅ ወረራና ጦርነት ሲያቀርብ በነበረው ዘገባ ነበር። እሱ ይበል አይበለው ባላውቅም ሳዳም ሁሴን ቡሽንም እተዋለሁ ታቸርንም እተዋለሁ ይህን የኢትዮጵያ ጋዜጠኛ ግን አልለቀውም ብሏል ይባል ነበር። ታዲያ ይህ ጋዜጠኛ የኢሃፓን ታሪክ እያበላሹ የሚጽፉትን በተመለከተ እንጻፍ ካልንማ በሚል የጻፍኳቸውን አጫጭር ትችቶች ጠቅሶ ታሪክ የምናውቀው እኛንንና አትጻፉ ይላሉ በሚል ባሉታዊ ተችቶኛል። አብይ ነጥቦችን ለማንሳት መንደርደሪያ ሆኖኛልና አመሰግነዋለሁ ብልም ትችቱ መሰረተ ቢስ መሆኑን ከመጥቀስ ላልፍ አልችልም። ስለ ኢሃፓ አትጻፉ ማለትን የምንችል አይደለም። የማገዱ ፍላጎትም መብትም የለንም። የፈለጉትን ዝባዝንኬ ለመጻፍ መቻላቸውን ነበረ የወሬ ነጋሪ ያሲን ባፍቅሬ መስከረደት የደም ዘመን ትግላችን አብዮታችን እንቆቅልሽ የተቋረጠ ጉዞ ወዘተ እያሉ የጻፉትን ውጥንቅጥና ሐሰት ሁሉ መጥቀሱ ይበቃል። አንዳንዶቹ አስመሳዮችማ ራሳቸውን የድርጅቱ አመራር ኮሚቴ አባልም ነበርን ብለው ከጥፈዋል። ስደት ለወሬ ያመቸለ ማለት እንችላለን። ገና ታሪካችንን ባንጽፍም ግን አልፎ አልፎ ምን ነው አበዛችሁት ማለት መፍታችን መሆኑ መካድ የለበትም። የድርጅቱን ታሪክ እኛ ብቻንን የምናውቀው ይላሉ ለሚለው ያለን መልስ ደግሞ እንዴታ የሚል ነው። ታሪካችንን ከኛ በላይ ማን ያውቅ ይጠበቃል? ድርጅቱን የመሰረቱት አልጄሪያና ምዕራብ ጀርመን ናቸው። ቅዠት ሻቢያ ነው ውሸት። ድርጅቱ የሶማሊያን ወረራ ደገፈ የደርግ ቅጥፈት መቀጠል ይቻላል። ታሪክን ማጤን መተንተን ማወቅ ያልቻለው ትውልድ ይህን ሐሰት ሁሉ ባንቀልብራዝ ብሎ ሊጓዝ መነሳቱ ራሱን ለትዝብት ይዳርገዋልና እንጂ የአፓን ታሪክ በቅንጣትም ሊያጎልፍ የሚችል አይደለም። የከንቶች ዘመቻ ውድቀት ደግሞ ተደጋግሞ የታየ ነው። ታሪክ የሚጠይቃቸው አይናቸውን በጨዋጥበው ያልሆነ ሲተርኩ ወይም ሌሎችን ሲከሱ ሲወነጅሉ ዝምታን ትተን ታሪክ ይወሳ ካልንማ እንጻፍ ካልንማ ብለን እርምት ማድረጉ ግዴታችን ይሆናል። በሕይወት እያለን የደርግ ወንጀለኞች የወያኔ ዘረኛ ነፍሰ ገዳዮችና አረመኔዎች ታሪክን ቀልብሰው ብልግና ተረካቸውን ብረዛቸውን ሲያሰራጩ ዝምታ ሊጠበቅብን አይገባም። ለዘመናዊ ከንቶች ያደን ምላሽ ዝምታ አይደለም። የተልባ ስፍር ፖለቲካንም አንለግሳቸው። ያልደረሰበት ግርግር ያውቃል ተብሏል። እኛ ስለነበሩና ስላሉ አገዛዞች ስናነሳ የፈሰሰ የህዝባችን ደም ከፊታችን ተደቅኖ ነው። ያጼው ግፍ ይረሳ ብንል እንኳ ስንቱን በግፍ የፈጀው አረመኔ ኮሎኔልና ደርግ የተባሉትን ወንጀለኞች ልንረሳ አንችልም። ወያኔ የፈጀውን ስንት ሺህ ልንረሳ አንችልም። ይህን የመርሳት ችሎታ ያልተሰጠነንና ኢትዮጵያ አገሬ ስንል ገዳዮችን ማቀፍና ፍቅር መተቃቀፍ የሚለው የቅንጦት ቅዠት መቼም ከቶም የኛ ሊሆን አይችልም። ወያኔ ጠላታችን ነው። የፈሰሰውን ደም ሁሉ መበቀል ደግሞ ግዴታችን ነው። አገር ማዳን ትግሉ ይህን ይጠይቀናል። በመራራ ኢትዮጵያዊ ጥላቻ ወያኔ ላይ መነሳትና ወያኔን ማውደም የኢትዮጵያዊነት የወቅቱ ተልእኮ ይህ ብቻ ነው። በወያኔ ላይ አተኩረን ስንታገልና ያለፈውን ወደ ማቀዝቀዣ አስገብተን ወደፊት ልንል ስንነሳ በእነሱ በወንጀለኞቹ ብሶ የክህደት ጥርሳቸውን ዳግም አሹለው ሊነክሱን ይወራጫሉ። የአገር አንድነትና ጥቅምን በማስቀደም ከበቀደም ጸዳቶች ጋር ሳይቀር አብረን በግንባር ለመሰለፍ መጣራችን የሚታወስ ነው። እነሱ ግን ይህን መቀበል አልተቻላቸውም። ታሪክ መበረስ ብቻ ሳይሆን እንደገና ወንጀላቸውን ሊኖሩት በመፈለጋቸው ችላ ወደማንልበት ሁኔታ ራሳቸው ከተውናል። ታሪክ የተረሳም መስሏቸው ሰለባቸውን እያወገዙ የወቅቱንም ትግል መሪ በሉን ብለው ውዥንብርን ሲነዙና ለቀጣሪዎቻቸው ሲታዘዙ በዝምታ ወደማናልፋቸው ደረጃ አድርሰውናል። እንደ ተልባ ስፍር ፖለቲካቸውን እያራገቡ ወያኔንም ወዳጅ ጠላት እያሉ ትግል ወደፊት ሲል እነሱ ወደ ኋላ እየጎተቱ መገኘታቸውንም ሁላችንም አይተናል። የኢትዮጵያን ሕዝብ አንድነት ወያኔና ገንጣዮች የሸረሸሩትን ያህል እነዚህም አዛኝ ቅቢያንጓች መስለው ጉዳት እያደረሱ በመሆኑ እይታችንን ወደ ትግል ጠሮች ማዞሩ ግዴታ ሆኖብን ተገኝቷል። ጠላትነታቸውን ከምናቃቸው ኃይሎች ጋር ተባብረው የአገር አድኑን ትግል ሲጎዱም በዝምታ ማለፉ ወይም ለከንቱ ባንዳዎች ጆሮ መድረክ መስጠቱ ሊዋጥልን የሚችል አልሆነም። የሻቢያን ሻጥር በተመለከተ ከድርጅቱ በላይ አውቃለሁ የሚል ካለ ዋሾ ነው ልንል እንደፈራለንና በዚህም በኩል ማንም ሊሰብከን ወይም ሊያስተምረን ብቃት ያለው ሆኖ አላገኘንም። ድርጅቱን ሻቢያ ፈጠረው ብሎ በአገራችን ሰማዕት ላይ መሳለቅ የደርግና የወያኔ ቅጥፈትና ኢታሪካዊ ዝባዝንኬ መሆኑ ደግሞ ብዙ ጊዜ የተነገረ የተጋለጠ ነው። እጅግም አልከፋኝ ሳይሆን ባያሌው ከፍቶናል የጠራታችን የወያኔ አገዛዝ መሮናል ዘረኝነት አንገፍክፎናል የከንቱ ባንዳዎችና አስመሳይ ታጋዮች ሻጥር እጅጅ ብሎናል አቁ የነው ብርጭቆ ግማሽ ሙሉ ግማሽ ባዶ ሳይሆን ሙሉ በሙሉ ባዶ ነው ለሀገራችን በእውነቱ የምንቀና ከሆነ ለወያኔ አናድርም በጸረ ወያኔዎች ላይ አንዘምተም ስንቶቹ ድረገጾች የወያኔን ስም ሳያነሱ ግን ነጋጠባ አገር ወዳድ ድርጅቶችን በመጥረፍ ጊዜ እንደሚያጠፉ የምናውቀው ነው በሆድ በገንዘብ የተገዙ በአገር ቅርጫ ሻሞ ሻሞ እኔኔ ገብተው በቤትና በንግድ ፈቃድ በክልልና ጎጥ እንቁልልጭም ወያኔ ለራሱ የተለመው የግን ጥላ ሂደት ፍንጥቅጣቂው ይመጣልናል በሚል ስንቶቹ የወያኔ አጃቢዎች ሆነው እንደነጎዱም አላጣነውም ክብር የሆነውን ኢትዮጵያዊነትም ተወናብደው የተውት ራሳቸውንም ባዕድ ብለው በሁሉም መስክ ህዝባችን ያሉትን በሚጎዳ የጥላቻ አማራጭ ተዘፍቀው እነሆ ለወያኔና የሻቢያ መጠቀቢያ ሆነው ያሉትንም ታዝበናል ዛሬም በወያኔ ውድቀት ዋዜማ ሚናቸው የተለየ አልሆን ብሎ ለህዝብ የሚበጀውን ሽግግር ለማደናቀፍ ለወያኔ በጀሌነት ሊሰለፉ አሊያም ከጠላቶች ጋር ሆነው የህዝብን አንድነት ሊያፈርሱ በመጣር ላይ ናቸው ይህን መታገልና ኢትዮጵያን ከጥፋት ማዳን ባለው አገዛዝ ላይ ቅንጣትም ጋት የማይለቅ ያልበረደ ጥላቻ ዲኖረን ያስፈልጋል ጥላቻ ተሰብካላችሁ ይሉናል ታዲያ ሌላ ምን ጠበቃችሁ እንላቸዋለን የወያኔ ጠርነን ሲሉ ቆይተው ቁርጡ ቀን ሲመጣ ሸብረክ ያሉትና ሰላም ሊሰብኩ የተነሱትን በደፈናው ወያኔ ባንደል በዋና ይዘታቸው ግን የህዝብ ትግል ደጋፊዎች አለመሆናቸውን ደፍረን መናገር እንችላለን ገና ከመነሻው የተቃወምናቸው ታዋቂ ነን ባዮች ግለሰቦችን አለምክንያት አልነበረም አንድም ውስጣዊ መረጃ አግኝተን ወያኔ ጋር ያላቸውን ጥምረት በማወቃችን ለምሳሌ የኢዴፓ መሪ የነበረው ኋላ በአገር አቀፍ ደረጃ ሊጋለጥ የቻለው ከሃዲ አሊያም በታሪክ የነበራቸውን ሚና በማጤንም ነበር ለምሳሌ ፕሮፌሰር መስፍንን የተቸነው ያለን ህዝብ የለም ብለው በመካዳቸው ብቻ ሳይሆን ለነመለስ ዜናዊ በሰጡት ድጋፍ በጃንሆይ ጊዜም በነበራቸው አጠያቂ ሚናና ከባዕድ አገርም ጋር ይዘውት በቆዩት አነጋጋሪ ዝምድና ነው ይህ ሐሜት ሳይሆን ለራሳቸውም በቀጥታ የነገርናቸው ጉዳይ ነው የኢዴፓው ሰውዬ ከመሰረቱ የወያኔ ጥንስስ መሆኑን ስናጋልጥ ብዙዎች ቀናችሁበት ብለው አውግዘውን ነበር በዚህም የደገፈን ዶክተር ታዬ ብቻ እንደነበረ ትዝ ይለኛል እኛ ግን በግለሰቡ ላይ መንፈሳዊም ሰይጣናዊም ቅናት አልነበረንም ተቃውሞ እንጂ ከሻቢያ ድጋፍን መጠበቅ እንደማያዋጣ ገና ከጠዋቱ አባላችን ለነበረው ለተስፋዬ ጌታቸው የመከርነው ነው ባለው ሁኔታ ተጠቅሞ መታገል ለሚለው እንግዳ አልነበረንም ስንት ጓዶቻችንን ለወያኔ አሳልፎ የሰጠው ሱዳን ከወያኔ ጋር ሲጣላ ይህን በመጠቀም ከሱዳን ጋር ቀርበን የታጠቀ ኃይል ወደ ቋራ አስገብተን ኢአግን መስርተን ታግለን ነበር የሻቢያን አሻራም ያልነው በተጨባጭ በዚህም በዚያም ወያኔን የሚጥል ኢትዮጵያዊ ኃይል እንደማይፈልጉ ካረጋገጥን በኋላ ነው ቢቆጣጠሩትም አማራም ሆነ ኦሮሞ እነሱ ኢትዮጵያዊ ሳይሆን በብሔረሰብ መፈረጅ ይቀናቸዋልና ወደ ስልጣን ወያኔን ጥሎ እንዲደርስ አይፈልጉም ኢትዮጵያን መበታተንና መጨፈራቸው ማድረግ እንጂ ነፃና ኩሮ ኢትዮጵያን ከቶም አይፈልጉም ይህን በማወቃችን ሻቢያን ተጠግቶ ወያኔ እወጋለሁ ማለት ቧልት ነው ስንል ከርመናል ባለፉት 26 ዓመታትም ሻቢያ ለአገር ወዳድ ትግላችን ቅንጣትም ደጋፊ አለመሆኑን ለመታዘብ ችለናል አሌ የሚሉን ደግሞ ራሳቸውን ለትዝብትና ለክህደትም ክስ ያቀረቡት ብቻ ናቸው ተስፋዬ ጌታቸው ኮሎኔል ታደሰ ተስፉ ወዘተ ተጨባጭ ምስክሮች ናቸው ለኢትዮጵያ አንድነት በሚልም በኤርትራ ደማቸውን ያፈሰሱትን አገር ወዳዶች ሆኑ ተይዘው ታስረው ግብረ ስየል ተፈጽሞባቸው ያለቁትን ወገኖቻችንን የምንረሳቸው አይደለም በደል የደረሰበትንም የኤርትራ ወንድምና እህት የደገፍነው እንጂ አጆሃ በለው ፍጃው ስንልበት አልተደመጥንም ሻቢያ ግን የወያኔና የገንጣዮች አጋር ሆኖ ካሶሳ ጀምሮ እስከ ዛሬ በጸረ አማራው የጥቃት ፖለቲካ ዋና አቀንቃኝ ሆኖ ይገኛል። ኢህአፓ ታክቲክና የሚያዋጣ ፖለቲካን ባለማወቁ አክራሪ ሆኖ ተጎድቷል እየተጎዳም ነው የሚሉንም አሉ። ታክቲክ ወይም ጮሌ ዘዴ አገርን መካድና አሳልፎ መስጠት ከሆነ እውነትም ድርጅቱ ታክቲክን ማወቅ ተስኖት ነበር ማለት እንችላለን። እንደ ወያኔ የኢትዮጵያ ጣራቶች ለባዕዳን ብንሰግድ ኖሮ ለስልጣን እንድንበቃ መቻላችን ምንም ጥርጥር አልነበረውም። በአገር ወዳድነታችን በመጽናታችን የኢትዮጵያ ጣራቶች ሁሉ አልወደዱንም አጥቅተውናልም። ለዚህ አድባሬ አንድ ሶስተኛ ኢትዮጵያ ሶማሊያ ነው ብለን ብንፈርብለት ለሱዳን መሬት ሲጋፋ በማባረር ፈንታ ውሰድ ብንለው አሜሪካ ወያኔን ደግፋችሁ የተወሰነ ወንበሮች ተቀብላችሁ ግቡ ሲል እሺ ብንል ደቡብ የመን ሆነ ቻይና በሆነ ጊዜ መንግስቱን ደግፎ ብለው ሲገፉን እንቢ ባንል ኖሮ ዛሬ ምናልባት ኢህአፓነታችን ተኖ የኢትዮጵያ ህዝብ ላይ በገዥነት መሰየም የምንችልበት እድል ነበር ለማለት እንችላለን። ይህ ነው ጠቃሚ ታክቲክ። ወያኔ ስልጣን ከያዘ በኋላ የክህደቱ አክላ እንድንሆን ብዙ ሙከራዎች በእንቢታ የሸኘናቸው ግባችን የህዝብ መንግስትና የኢትዮጵያ ነጻነት በመሆኑና ድርጅቱን ለግል ስልጣን ለማብቃት ባለመሆኑ ነው። ይህን መረዳት ያቃታቸው ለታክቲክ ሆነ ዘላቂ ግብ እንግዳ ላልሆነው ትምህርት ሊሰጡ ይቃጣሉ። ለኢህአፓ መነሻውና መድረሻው የኢትዮጵያ ሉዓላዊነትና የህዝብ ዴሞክራሲያዊ መንግስት ነው። በመሆኑም ከዚህ ውጪ ይህን በተጻረረ ሊንቀሳቀስ ሊስማማ ከቶም የሚቻለው አይደለም አልነበረም ማለት እንችላለን። ድርጅቱ በአቀኛ ቋሙ ሊተችትና ሊያጋልጡት ስለማይችሉ ወያኔም ሆነ ሌሎችም የታሪክ ላጲሶች የሐሰት ታሪክ ማቀንቀንና ማቅረብ ግድ ሆኖባቸዋል። ሐፍረት ለነሱ ውርደት በራሳቸው ላይ። የኢትዮጵያ የአሁኑ ተጨባጭ ሁኔታ የአገር ወዳዶችን ህብረት የሚጠይቅ መሆኑ ግልጽ ነው። ህብረት በቅድሚያ ሰፊውን ህዝብ የሚያስተባብርና የሚያቀናጅ መፈክርን አንግቦ ህዝብን ማስተባበርን ይመለከታል። ኢህአፓ በብዙ የህብረት ጥረቶች ማዕከላዊና የማይናቅ ሚና ሲኖረው ቆይቶ ያደረገው ሰፊና ገንቢ አስተዋጽኦ ተረስቶ መወቀሱ ስለበዛበት ከግንባር ሂደት ርቆ መቆየቱ የሚታወቅ ነው። ደንቃራ ሆነብን ያሉትን ድርጅት ትተው ግን ይህ ነው የሚባል የህብረት ግንባር ለማቆም እንዳቃታቸው ደግሞ የታዘብነው ነው። እንዲያውም የህብረትን መፈጠር የሚያደናቅፉ ራሳቸውን ህብረት ጥምረት የሚሉ ጉጂ ሙከራዎችን ማየት ተገደን ቆይተናል። ይህ ነው የሚባል ህብረት አለ ብሎ ለመናገር ሳንታደር የቆየነው በልዩ ልዩ ምክንያቶች የተነሳ ነው። አንደኛ ተቃዋሚ ነን ባዮቹ ድርጅትም ተቃዋሚም መሆን ያቃታቸው የይስሙላ ቡድኖች መሆናቸው ነው። ሁለተኛ ህልውና ያለው ጠንካራ ድርጅት ማዕከል ሆኖ ባለመገኘቱና ሶስተኛ ባዕዳን እና ወያኔ ህብረት እንዳይፈጠር ባደረጉት ቀጣይ ሻጥር ነው ማለት እንችላለን። የሌሎችን ተመክሮ ስናይ ለህብረት አንድ ጠንካራ አሰባሳቢ ድርጅት መኖሩ ወሳኝ ነው። ይህን ሚና ለመጫወት የሚችለው ኢህአፓ መሆኑን ደግሞ ተጨባጩም ሁኔታ ሆነ ያለፈው ተመክሮ ያረጋግጣል። ድርጅቶችን ማበላለጥ ሳይሆን ሁሉም እኩል ድምጽ ይዞ በነበረበት ስብስቦች ውስጥ ድርጅቱ ሰርቷል። የአሰባሳቢነትና ማዕከል የመሆን ሚና ወሳኝነቱን ለማሳሰብ ነው። ዘመናዊ ከንቶች ህብረት መሰረትን ባሉ በማግስቱ ሳይቀር ህብረቱ እየፈረሰ ውህደት የተባለው ፉርሽ እየሆነ ባጉል ተስፋ ምጸት መኖር ተገደል እንደቆየት ሁላችንም የምናውቀው ነው። ይህን ሁኔታ ለመለወጥ ጊዜም እያነሰን ስለመጣ ዋና ህዝባዊ ኃይል ሆኖ የሚገኘው ኢህአፓ መሆኑን ቢያንስ ወያኔ በመረዳቱ ሻቢያን በማወቁ ድርጅቱን ለመጉዳት በሁሉም መስክ እንቅስቃሴያቸውን አጧጥፈው ይገኛሉ። እየተካሄደ ያለውን ጸረ ድርጅት ቅስቀሳና ዘመቻ ያጤኗል። አንዲትም መስመር በወያኔ ላይ ሳይጠፉ ነጋ ጠባ ድርጅቱ ላይ የሐሰት ናዳቸውን የሚያወርዱትን ማጤንም ይበቃል። ሁሉም ትውልድ በታሪክ ላይ የራሱን አሻራ ይተዋል። ማህተሙ የሚያኮራም የሚያሳፍርም መሆን መቻሉ ደግሞ የተፈጥሮ ህግ ነው። አንስታይን እንዳለው የሰው ጅልነት ማለቂያ የለውም። ከጅልነት ማሞቅሎነት አልፎ የሰው ልጅ ክፋትም ስግብግብነትና ጭካኔ መለኪያ የለውም ማለት እንችላለን። ማቹ ዘረኛ ደጋፊዎቹ ሊሉ እንደሚሞክሩት በልሰው አልነበረም። ባንጻሩም የሚሰራውን የማያውቅ ጅልሰው ማልነበረም። የስልጣን ሂደት ምርጫው ዘረኝነትና አምባገነንነት በመሆኑ በወንጀለኛና ጸረ ህዝብ ጎዳና ነጎደ ሞተም ገላገለ። መጥፎ አገራት ፍትውልድንም ወክሎ ነበር ማለት እንችላለን። በሁሉም ጊዜ ግን የናቶት ዝንጉርጉር እንዲሉ ጀግናም ባንዳም አገራችን ተወልዳለችና ባሁኑ ጊዜ ዘመናዊ ባንዳዎች ከንቶችንና በዚያውም ለሀገር የሚሰው ጀግኖችንም አፍርታለች። ከንቶች በራሳቸው በኢትዮጵያ በህዝብ ላይ እምነት ጎድሏቸዋልና ሳይታገሉ የተሸነፉ እጅ ሰጡና ለክህደትም የቀረቡ ናቸው። አድርባይነት ፍርሃትና ተልባ ስፍር መሆን ይገልጻቸዋል። መዋለል ሳይታገሉ መሸነፍ። የኢትዮጵያ ድርጅቶች ሁሉ በወያኔና ሻቢያ ተፈጠሩ ብለው የሚያምኑት የሽንፈትና ዝቅተኛነት ስሜት ስለወጣራቸውና ገንጣዮቹ ገዝፈውባቸዋልና ነውና የታገሉትን በማውገስ በስጭታቸው ነው ተወጡ ይመስላቸዋል። በደርግና በወያኔ ላይ ከመዝመት ይልቅ እነዚህን አረመኔዎች ቆርጦ የታገለውንና በመታገል ላይ ያለውን ማውገዙ ይቀናቸዋል። ራስ ጥላቻ ይሏል ይሄ ነው። ትግሉ ሳይጀምር መውደቅ መሸነፍ። ወያኔ አገራቸውን የከዱትን የትግራይ ተወላጆችና መሰል ሌሎችንም ይወክላል። መድረክ ያጣበቡ ቁጥረኞቹም በዚህ ክህደት ተጠቃለው የሚወገዙ ናቸው። ሰፊው የኢትዮጵያ ህዝብ ግን ጸረ ወያኔና ኢትዮጵያዊ አቋምን ይዞ ለ26 ዓመታት የወያኔና ሻቢያን ሴራ ሲቋቋም ቆይቷል። ይህ ነው ለኢትዮጵያ ስርየት ተስፋ የሚሰጠንና ድላችን እንዳይቀማ ጸንተን እንደገኝ ብለን ለመጥራት የግድ የሚለን ይሄባ ግዳጁን በመወጣት ላይ ነው።
Yeah.